የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። ኮምፒውተርን እንደ ሰው የሰውን ልጅ ቋንቋ ማስተማር የጥናቱ ዘርፍ ነው። በእንግሊዘኛው አጠራር አርቲፊሻል ኢንተለጀንስ የተባለውና ማሽኖች ወይም ኮምፒውተር ስለ ሰው ሆነው የሰው ልጅ የሚሰራውን ስራ መስራት የሚያስችላቸው የኮምፒውተር ሳይንስ መስክ በስራዎቻቸውና በገጠመኞቻቸው ከዚያ ሰፊ ዓለም የሚያዘልቁንን ከምሽቱ እንግዶቻችን አንዱን እናስተዋውቅ። ከሩቅ የተነሱም ይመስላሉ።
እድሜ ለአቅመ ትምህርት ሲደርስ ለአቅመ እረኝነትም አብሮ ስለደረሰ ሁለቱንም ነው አንድ ላይ ያያዝኩት። በዛም እንግዲህ የቄስ ትምህርት የሚባል አለ። እንግዲህ ሀገር በቀል እውቀታችን ነው። እንግዲህ ሶስት ኃላፊነት ነበረብኝ በዚህ በኩል ጥጆች መጠበቅ አለ። ምክንያቱም ቀጥታ ወደ ትልልቅ ከብቶች እረኝነት እንኳን አትገባም በእድገት ነው እና መጀመሪያ። ከዛም በኋላ እንግዲህ ያው ከትምህርቱ በተጓዳኝ የግብርና ስራ ሰርቻለሁ። እርሻ፣ ጨዳ፣ እነዚህ በደንብ የሚጠበቅብኝን አድርጌያለሁ።
የሶፍትዌር ምህንድስናና የሳይበር ደህንነት ባለሙያ ናቸው። ለአመታት ከአይን ርቀው ከሰሯቸው ቁጥራቸው የበዛ የቴክኖሎጂ ስራዎቻቸው ደግሞ ጥቂቱን እንስማ።
ኢትዮ ክላውድ እና አብሲኒካ ዳትካም የሚባሉ ድረገጾች ላይ የተለያዩ የሶፍትዌር ምርቶች አሉ። እያንዳንዳቸውን ለመዘርዘር ያው ያለንም ጊዜ አይበቃንም። እንደ አጠቃላይ ስናያቸው በዋናነት አብሲኒካ የሚባለው የሶፍትዌር ምርት የያዘው የተፈጥሮ ቋንቋዎችን ትንተና ነው። የአርቲፊሻል ኢንተለጀንስ አካል ነው። የምድርና ጠፈር ምርምር ወይንም ጂኦስፔሻል ኢንተለጀንስ የሚባል እሱም አይነት አገልግሎት አለ። በተለይ በኢትዮጵያ ላይ ብቻ ያጠነጠነ እንደ አገልግሎት ካየነው ደግሞ የሳይበር ደህንነትንም አገልግሎት እዚሁ ላይ ጨምረን ማየት እንችላለን።
ዶክተር መሸሻ ክብረት ይባላሉ። አሁን ሰፋ ባለው የምሽቱ የራዲዮ መጽሔት ወግ አብረውን ያመሻሉ። ስነ ግጥምን መረዳት የቅኔውን ቃና በአይነ ህሊና ከምሳል ይጀምራል ይባላል። ግጥሙን በሰማንበት ቅጽበት በምናባችን የታየንን ስዕል አሊያም ጣዕምና መዓዛ የተሰማን ድምፅና ያሳደረብን ስሜትም ከግምት ይገባሉ።
መጽሐፍ የጀመርኩኝ አካባቢ ያስጨንቀኝ ነበረ። እንዲያጫጭ የጻፍኩኝ ሰው ባይረዳው ስል ነበረ። አንዳንድ ጊዜም ደግሞ ሰዎች ወይ ሁለቴ ወይ ሶስቴ ወይ አራቴ አንብቦት የሚረዱት እና ያስጨንቀኝ ነበረ። ከዛ በኋላ አብሮ ያደጉ ጓደኛ ሁለት ሶስቴ ካልተነበበ በቃ ግጥም አይደለም ይለኝ ነበረ። እንደ መምህር ለሱ ነበር ብዙ ነገር እየጻፍኩ ማሳየው እና የሀሳብ ውስጥ የተቀረጡ መሰለኝ እና ያው ጭንቀትም ለቀቀኝ።
ሌላዋ የምሽቱ እንግዳችን ገጣሚ ገነት ወንድሙ ናት። በወጋችንም ስለ ስነ ግጥም፣ ስለ ሕይወትና በግጥም ስለሚገለጡ ሌሎች ርዕሰ ጉዳዮች እያነሳሳን የግጥምን ለዛ እናጣጥማለን፣ ውበቱንም እናደንቃለን። አሁን እንደ ወትረው ሁሉ የአዲስ አበባው መስኮት ሲከፈት ደግሞ ንጉሴ አክሊሉ ዛሬም አባይ ነክ መሰናዶውን ይዞ ብቅ ይላል። እሁድ ሐምሌ 18 2013 ዓ.ም ጤና ይስጥልኝ። እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን፣ እንደምን ሰነበታችሁ? ለዕለቱና ለሰዓቱ ከተሰናዱ ልዩ ልዩ ቅንብሮች ጋር የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። አሁን እሁድ ከሆነ ዕለቱ የራዲዮ መጽሔት ነው። ሰዓቱ ከሰዓቱ የዓለም ዜና በኋላ እመለሳለሁ፣ እንዳትሄዱ።
እንደምናመሻችሁ አድማጮች፣ ዜናውን የማሰማችሁ ጽዮን ግርማ ነኝ። በአማራ ክልል ውስጥ ማንኛውም የመንግስትና የግል መሳሪያ የታጠቀ ለግዳጅ ብቁ የሆነ ወጣት ከነገ ጀምሮ ይክተት ሲሉ የአማራ ክልል ርዕሰ መስተዳድር አገኘው ተሻገር ዛሬ እሁድ ሐምሌ 17 2013 ዓ.ም ለአማራ ሚዲያ ኮርፖሬሽን በሰጡት መግለጫ ጥሪ አቀረቡ። ርዕሰ መስተዳደሩ በሰጡት በዚህ መግለጫ አሸባሪ ሲሉ የጠሩት ህወሓት በተለያዩ ግንባሮች ያለ የሌለ ኃይሉን ተጠቅሞ የማጥቃት ሙከራ እያደረገ ነው ያሉ ሲሆን ህፃናትና አዛውንትን በውጊያ ላይ እያሰለፈ ይገኛል ብለዋል። የህወሓት ዓላማም የአማራን ህዝብ ለማጥቃትና ኢትዮጵያን ለማጥፋት ነው ብለዋል። በሌላ በኩል የአማራ ብሔራዊ ክልላዊ መንግስት ጥሪ ከማድረጉ አስቀድሞ የአፋር ክልል ፕሬዝዳንት አወል አልባ ከትላንት በስቲያ በሰጡት መግለጫ በአፋር ህዝብ ላይ ጥቃት ፈጽሟል ያሉትን ከአዋሳኝ ትግራይ ክልል የገቡ አማጺ ተዋጊዎችን ህዝቡ እንዲወጋ ጥሪ አስተላልፈዋል። መስፍን አራጌ ዝርዝር አለው።
አጃንስ ፍራንስ ፕሬስ የአፋር ብሔራዊ ክልላዊ መንግስት ርዕሰ መስተዳደር አወል አልባን ጠቅሶ እንደዘገበው ሁሉም የአፋር ህዝብ መሳሪያ ያለው በመሳሪያ የሌለው ባገኘው ነገር ሁሉ ሉዓላዊነቱን እንዲያስከብር ጥሪ አስተላልፈዋል። የትኛውም አይነት የጦር መሳሪያ አያንበረክ ከንም ያሉት አወል አርባ ጦርነቱን በጠንካራው መንፈሳችን እናሸንፋለን ብለዋል። አንዳንድ ሰዎች ወረራ የተፈጸመብን ከኦሮሚያ ክልል የመጡ ሰራዊቶችን በመቀበላችን ነው ብለው ያምናሉ። ይህ ግን ስህተት ነው ያሉት ርዕሰ መስተዳደሩ እውነቱ እኛን ከኢትዮጵያ በኃይል ለመነጠል ታስቦ የተፈጸመ ነው ብለዋል። የአፋር ህዝብ ጁንታ ሲሉ የሚጠሩትን ህወሓትን ለመዋጋት እንደ አንድ የሚቆምበት ጊዜ እንደሆነም ነው ዘገባው ያስነበበው። የህወሓት ቃል አቀባይ ጌታቸው ረዳ ከቀናት በፊት ለአጃንስ ፍራንስ ፕሬስ በሰጡት መግለጫ ከኦሮሚያ ክልል የመጡና አፋር ላይ በነበሩ የኦሮሚያ ታጣቂዎች ላይ የተመጠነ ሲሉ የገለጹትን ጥቃት መፈጸማቸውን አረጋግጠው ነበር። መንግስታዊ የኢትዮጵያ ዜና አገልግሎትም ርዕሰ መስተዳድሩ አሸባሪ ሲሉ በጠሩት ህወሓት የታወጀውን ጦርነት ለመቀልበስ የክልሉ ነዋሪ አካባቢውን በንቃት እንዲጠብቅና ሁሉን አቀፍ ድጋፍ እንዲያደርግ፣ በተለይ ወጣቶች ማንኛውን መስዋዕትነት ከፍለው ሉዓላዊነታቸውን እንዲያስከብሩና አገር እንዲያድኑ ጥሪ ማስተላለፋቸውን አስነብቧል። አጃንስ ፍራንስ ፕሬስ ከመንግስት ባለስልጣናት አገኘሁት ባለው መረጃ በህወሓት ወታደራዊ ጥቃት 20 ንጹሃን ሰዎች መገደላቸውን፣ በበርካታ ሺዎች የሚገመቱት ከቤት ንብረታቸው መፈናቀላቸውን ገልጿል። የክልሉ አደጋ መከላከልና ምግብ ዋስትና ጽህፈት ቤት ኃላፊ መሐመድ ሁሴንን ጠቅሶ የአሜሪካ ድምጽ ሬዲዮ በጦርነቱ ምክንያት 70,000 የሚገመት ህዝብ ከቀዩ መፈናቀሉን ከቀናት በፊት ዘግቦ ነበር። ኃላፊው የክልሉ መንግስት 4 መጠለያ ካምፖችን አዘጋጅቶ የተወሰኑ ተፈናቃዮችን በማስተናገድ ላይ መሆኑንና አሁንም ጦርነቱ ባስከተለባቸው ተጽዕኖ ከአካባቢያቸው ተሰደው በየቦታው የተደበቁ መኖራቸውን መጥቀሳቸው ይታወሳል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ።
መስፍን አራጌን እናመሰግናለን። በሌላ በኩል የዛሬውን የአማራ ክልል ርዕሰ መስተዳድር መግለጫ በዘገባው ያስነበበው ሮይተርስ የዜና ወኪል በጉዳዩ ላይ ከህወሓት ቃል አቀባይ አቶ ጌታቸው ረዳ ምላሽ ለማግኘት ያደረገው ሙከራ እንዳልተሳካለት ገልጿል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዩናይትድ ስቴትስ የተላላፊ በሽታዎች ከፍተኛ አዋቂ አንቶኒ ፋውቺ ዴልታ የተባለው አዲሱ የኮሮና ቫይረስ ዝርያ ተያያዦች ቁጥር በተለይም ጸረ ኮቪድ ክትባትን ባልወሰዱ አካባቢዎች በብዛት መጨመሩ አሳሳቢ መሆኑን ገለጹ። በሲኤንኤን የቴሌቪዥን ጣቢያ የስቴት ኦፍ ዘ ዩኒየን ፕሮግራም ላይ ወደ ተሳሳተ አቅጣጫ እየሄድን ነው ያሉት ፋውቺ 50% የሚሆነው የአገሪቱ ህዝብ ክትባት አለመውሰዱ ትልቅ ችግር መሆኑን ገልጸው ራሳችንን ለአደጋ እያጋለጥን ነው ብለዋል። ዛሬ ቅዳሜ 51,000 አዲስ የኮሮና ቫይረስ ተያዦች ቁጥር በዩናይትድ ስቴትስ የተመዘገበ ሲሆን ይህ ቁጥር ባለፉት 2 ሳምንታት ከተመዘገበው ጋር ሲነጻጸር 172% ጭማሪ አሳይቷል። ከቅርብ ሳምንታት ጀምሮ 250 ሰዎች በየቀኑ በቫይረሱ ምክንያት ህይወታቸው እያለፈ ነው። በሰሜን ካሊፎርኒያ የተባባሰው የደን ቃጠሎ በርካታ ቤቶችን እያወደመ ነው። እሳቱ ፕላማስ በተባለው ካውንቲ ውስጥ የሚገኘውን የኢንዲያና ፎልስ ማህበረሰብ በደርዘን የተቆጠሩ ቤቶችን አውድሟል። በአሁኑ ሰዓት ቃጠሎ ምን ያህል መጠን ያላቸውን ቤቶች እንዳወደመ በይፋ የታወቀ ነገር ባይኖርም የእሳት አደጋ ባለስልጣናቱ ግን ወደ 72,000 ሄክታር የሚጠጋው መሬት በእሳት ነበልባል ተጎድቷል ብለዋል። በቻይና ታይፎን ኢንፋ በተባለው አካባቢ የተከሰተው ጎርፍና አውሎ ንፋስ የተገነደሱ 1,000 የሚጠጉ ዛፎች በመውደቃቸው ምክንያት ወደ ሀገሪቱ ዋና የንግድ ማዕከል ሻንጋይና ወደ አጎራባች ቦታዎች የሚደረጉ በረራዎች ተሰርዘዋል። ንግድ ቤቶችም ተዘግተው የባቡር አገልግሎት ተቋርጧል። የአካባቢው ባለስልጣናት የዜጎችን ደህንነት ለመጠበቅና ንብረታቸውን ለማትረፍ የሚቻለውን ሁሉ እናደርጋለን ሲሉ ቃል ገብተዋል። አድማጮች፣ ለዜናው የተያዘው ሰዓት በዚሁ አበቃ። ከቀሪ የእሁድ ምሽት ራዲዮ መጽሔት ዝግጅት ጋር ልተዋችሁ።
ጤና ይስጥልኝ እንደምን አመሻችሁ ክብራትና ክብራን አድማጮቻችን እሁድ ሐምሌ 18 2013 ዓመተ ምህረት የራዲዮ መጽሔት ጀመረ። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። ለምሽቱ ከተሰናዱ ልዩ ልዩ ቅንብሮች ጋር እስከ 4 ሰዓት አብሬያችሁ አመሻለሁ። ተስተባብላችሁን በሚቀጥለው ፕሮግራማችን ከረፍት መልስ ታገኙታላችሁ። አድማጮች አሁን ወደ ቀዳሚው የዕለቱ ቅንብር ከማምራታችን በፊት በራዲዮ መጽሔት ወግ መሰረት የሳምንቷን ምርጥ ግጥም እናስቀድም።
የማይቀና ካስማ ሳይቸግረኝ ውዴ ተገላሽ ላይ አጥንት በካፌ ነፍሴን በመሃል ላይ እንደ ጎጆ አክሜ እኔም ብሎ ጠቢብ በአንጀትሽ ታጥሬ እንደ ፈራ አለው እንደ ጎደልኩ አለው ከግራ ከቀኜ ከፊቴ እንደፈረዝ ሌባም ዝም ጉንዳኔ እንደተበዘበዝ
በቀደመው የራዲዮ መስፊት በግጥም ስራዎቿ የተዋወቅናት የዛሬዋ እንግዳችን ገጣሚ ገነት ወንድሙ ባነበበችልንና የሳምንቷም ምርጥ ግጥም ባደረግናት የማይቀና ካስማ በተሰኘችው ግጥሟ ዝግጅታችንን ጀምረናል። ለግጥሟ ገነትን አመሰግናለሁ። ስለ ስነ ግጥም ውበትና ለዛ ስለ ህይወትና በግጥም ስለሚገለጡ ሌሎች ርዕሰ ጉዳዮች በሚናደራው ወግን ቆየት ብላ ትመለሳለች። አሁን በተከታዩ ስልት ወደ ቀዳሚው ቅንብር እንሻገር። አድማጮች አሁን በመግቢያችን ወደ አስተዋወቅ ነው የምሽቱ ቀዳሚ ቅንብር እንለፍ። ኮምፒውተርን እንደ ሰው የሰውን ልጅ ቋንቋ ማስተማር አንዱ የኮምፒውተር ሳይንስ መስክ ነው። በርዕሰ ጉዳዩ ዙሪያ ወደሚያጠነጥነው ቃለ ምልልሳችን ልውሰዳችሁ። ዶክተር መሸሻ ክብረት በቅድሚያ ለጊዜው አመሰግናለሁ።
እና አመሰግናለሁ።
ዶክተር መሸሻ የሶፍትዌር ምህንድስናና የሳይበር ደህንነት ባለሙያ ነዎት። በሙያው ለረጅም ዓመታት የዘለቁ ጥናቶች ከሙያው ጋር የተገናኙ በርካታ ስራዎችን ሰርተዋል። ከስራዎቹ ዋና ዋናዎቹ ላይ ትኩረት ያደረገ ወግ ይኖረናል። ethiocloud.com የተባለ ድረገጽ አለዎት። abyssinicasolutions.com በዋናነት ለየት አድርገን የምንመለከተው የኮምፒውተር ፕሮግራም በራስ ቋንቋ መጻፍ የሚያስችል እርሶ ያዘጋጁት ቡና ስክሪፕት የተባለው አብይ ትኩረታችን የምናደርግበት ነው። እስኪ ከሁሉ በፊት ዶክተር መሸሻ ስለሚሰሯቸው ስራዎች፣ ስላሉበት ቦታ በመጠኑ ያስተዋውቁን።
እሺ፣ እኔም በጣም አመሰግናለሁ። ያለሁበት ቦታ አሜሪካ ውስጥ አይዋ የሚባል ግዛት ውስጥ ነው ያለሁት። በሙያዬ ቅድም እንደገለጽከው የሶፍትዌር ምህንድስና እና የሳይበር ደህንነት ባለሙያ ነኝ። ቅድም የጠቀስከው ድረገጽ ethiocloud እና abyssinica.com የሚባሉ ድረገጾች ላይ የተለያዩ የሶፍትዌር ምርቶች አሉ። እነዚህ እንግዲህ ብዙ ዓመታት የፈጁ ናቸው። እያንዳንዳቸውን ለመዘርዘር ያው ያለንም ጊዜ አይበቃንም። እንደ አጠቃላይ ስናያቸው በዋናነት የተፈጥሮ ቋንቋዎች ትንተና ወይንም በእንግሊዘኛ ናቹራል ላንጉዌጅ ፕሮሰሲንግ የሚባለው ሰው ሰራሽ እውቀት ወይንም አርቲፊሻል ኢንተለጀንስ አካል ነው። በዋናነት አብሲኒካ የሚባለው የሶፍትዌር ምርት የያዘው የተፈጥሮ ቋንቋዎችን ትንተና ነው። ከዛ ባሻገር የምድርና ጠፈር ምርምር ወይንም ጂኦስፔሻል ኢንተለጀንስ የሚባል እሱም አይነት አገልግሎት አለ፣ በተለይ በኢትዮጵያ ላይ ብቻ ያጠነጠነ። ሌላው ከኮምፒውተር ፕሮግራሚንግ ወይንም የኮምፒውተር ፍርግም አጻጻፍ ጋር የተያዘ ነው። እንደ አጠቃላይ እንግዲህ በቡድን ስናያቸው በዚህ ከፋፍለን ማየት እንችላለን። እንደ አገልግሎት ካየነው ደግሞ የሳይበር ደህንነትንም አገልግሎት እዚሁ ላይ ጨምረን ማየት እንችላለን።
መልካም። እንደገለጹት በዝርዝር ብቻ በርከት ያሉ መሆናቸውን መረዳት አያዳግትም። አንዳቸው ከሌላቸው የሚያያዙትም ይሁን ራሳቸውን ችለው ምንም ዝምድና የሌላቸውን እንደየጠባያቸው ለመመልከት እንሞክራለን። የተፈጥሮ ቋንቋዎች ትንተና የሚለው ከስራዎቹ አንዱ ትኩረት ያደረገበት ነውና በቅድሚያ የተፈጥሮ ቋንቋዎች ትንተና ስንል ምን ማለታችን ነው? ቋንቋዎች ሲባሉ የሰው ልጅ ቋንቋዎችን ነው የምናስበውና ምናልባት እርሶ ከሰሯቸው እና ቴክኖሎጂውም ከሚመለከታቸው አገላለጾች ጋር የሚዛመደውን እግረ መንገዶም ቢያስረዱን።
ጥሩ ጥያቄ ነው። የተፈጥሮ ቋንቋዎች ትንተና ቀጥታ የእንግሊዘኛው ትርጉም ሲወሰድ ነው ናቹራል ላንጉዌጅ ፕሮሰሲንግ የሚባለው ነው። ቋንቋን ስናየው እንግዲህ ኮምፒውተርም ቋንቋ ይማራል። ለምሳሌ የኮምፒውተር ፕሮግራሚንግ ወይንም የኮምፒውተር ፍርግም አጻጻፍ እሱ ራሱን የቻለ ቋንቋ ነው። ከዛ ለመለየት ያክል በተለይ ይሄኛው የሰው ልጆችን ቋንቋ ላይ ያጠነጠነ ነው። ሰዎች የሚናገሩት ለምሳሌ አክል አማርኛ፣ እንግሊዘኛ፣ ጉራግኛ እንዲህ አይነት ቋንቋዎችን እነሱን የሚተነትን ጥናት ነው። መተንተን ሲል ስለ ቋንቋው ሰዋሰው፣ አገባቡን፣ ቃላቶቹን እና የቋንቋውን አቀማመር ጭምር የሚያጠና ነው። ይህም ሰው ሰራሽ እውቀት ወይንም አርቲፊሻል ኢንተለጀንስ የሚባለው የእሱ አካል ነው። ይሄ ማለት የተፈጥሮ ቋንቋዎችን ወይንም የሰው ልጅ ቋንቋዎችን የምናጠናበት አንደኛው ምክንያት ቋንቋውን ከመረዳት ባሻገር በተለይ ለማሽኖች ወይንም ለአውታሮች ለማሰልጠን ነው። በተለይ ኮምፒውተርን የተፈጥሮ ቋንቋን እንዲያውቅ ለማሰልጠን ይረዳናል። ምክንያቱም የማገናዘብ አቅም ስለሌለው ኮምፒውተር የተሰጠውን ብቻ ነው የሚቀበለው እና የሚሰጠው ደግሞ በሂሳባዊ ቀመር በተለወጠ መልኩ ነው። ምክንያቱም እያንዳንዱን ነገር በሂሳብ እንዲረዳው ስለሚፈለግ ማለት ነው።
እንግዲህ በእነኚህ ስራዎች ውስጥ የራስዎንም ቃላት ሁሉ እየፈጠሩ ይመስለኛል። እስካሁን በተነጋገርነው ውስጥ አንስ ሰምተናል። ፍርግም ይሉታል እርሶ። በተለምዶ የኮምፒውተር የሂደት መመሪያዎችና ቀመሮችን ፕሮግራም ወይም ሶፍትዌር ከሚለው ጋር አዛምደው ገልጸውታል። ምናልባት ባጭሩ ቃሉን ስለተጠቀሙት ምን ማለትዎ እንደሆነ ያስረዱንና ወደ ዋናዎቹ ጉዳዮች እንዝለቅ።
አዎ፣ ቃላቶች እንግዲህ ቋንቋዎች፣ እኔ የቋንቋ ባለሙያ አይደለሁም በመሰረቱ፣ ግን ቋንቋዎች ይወራረሳሉ። አንዱ ቋንቋ ከሌላው ቋንቋ ቃላት ይዋሳል። አንዳንድ ጊዜ ቃላቶች ወደ ሌላ ቋንቋ በሚዛወሩበት ጊዜ የዛን የተቀባዩን ቋንቋ ድምጸት ሊከተሉ ይችላል። አንዳንድ ጊዜ ደግሞ እንዳሉ ሊሄዱ ይችላሉ፣ እንደ ቋንቋው አይነት ማለት ነው። የኮምፒውተር ቴክኖሎጂ በዋናነት የተመሰረተው በአሜሪካን ሀገር ነው። ኮምፒውተርም ለመጀመሪያ ጊዜ ወይም እነዚህ የኮምፒውተር ፍርግ ማጻጻፍ ቋንቋዎች የተሰሩት መነሻ አሜሪካ ውስጥ ነው። ስለዚህ ከእንግሊዘኛ ቋንቋ ጋር የተያዙ ናቸው። አንዳንዶቹ ወደ አማርኛ ለመለወጥ በጣም ያስቸግራልና ደረጃውንም መጠበቅ አለበት። እኔ ያደረኩት ነገር ምንድነው? ቢቻል ደረጃውን የጠበቀ ትርጉም ከዚህ ለምሳሌ አክል ሰው የማያውቀው ያልተለመደ ከመሆን ምክንያቱም እያንዳንዱ ባለሙያ የራሱን ቃላት የሚፈጥር ከሆነ ለተጠቃሚዎች በጣም አስቸጋሪ ይሆናል። ለምሳሌ አክል የኢትዮጵያ ICT የሚባል ተቋም ነበር እና የዛን ጊዜ አንዳንድ የቴክኖሎጂ ቃላቶችን በአማርኛ በኦሮምኛ እና በትግርኛ ተርጉሞ ነበር። ከዛ ውስጥ ከተገኘ ያንን ትርጉም ከዛ ነው የምወስደው። ያንን የተረጎመውን ትርጉም እንደ ደረጃ በመውሰድ አንዳንድ ቃላቶችን ለመተርጎም ተጠቅሜበታለሁ። ለምሳሌ ፍርግም የሚለው ቃል ፕሮግራም የሚለውን የኮምፒውተር የእንግሊዘኛ ስም የያዘ ነው። በትንታኔው ስናየው ፍርግም ወይንም የኮምፒውተር ፕሮግራም የሚባለው የተለያዩ መመሪያዎችን የያዘ ማለት ነው። የሂደት መመሪያዎችንና ቀመሮችን በአንድ ላይ የያዘ ፍርግም ይባላል። ብዙ ፍርግሞች ደግሞ ለአንድ አይነት ስራ ሲቀናበሩና አንድ አይነት ስራ የሚሰሩ ከሆነ በጥቅል ስም ሶፍትዌር ሊባሉ ይችላሉ። ስለዚህ ቃላቶቹ ከተተረጎሙ ከዛ ወስዳለሁ፣ ካልተተረጎሙ ተቀራራቢ አማርኛ ቃል ካለ እሱን ወስዳለሁ፣ ከሌለ ተቀራራቢ የግዕዝ ቃል ካለ አንዳንድ ጊዜ ግዕዝ የመግለጽ አቅሙ ከፍተኛ ስለሆነ ከዛ ወስዳለሁ። ከዛ ከተረፈ ደግሞ ሌሎች የኢትዮጵያ ቋንቋዎች አሉ፣ ከነዛ ውስጥ በመዋስ ለቴክኖሎጂ ቃሉ ትርጉም ይሆናል ማለት ነው።
መልካም፣ ወደ ዋናው ጉዳይ እንዝለቅ በሰፊው። ቡና ስክሪፕት የተሰኘውን ይሄ ቀደም ብለው የገለጹትን የተፈጥሮ ቋንቋዎችን ትንተና መሰረት ያደረገ ፍርግም ያሉት ወይም ፕሮግራም የምንለው በልማድ ሌላ ነገር ለመስራት የሚያስችል የሂደት መመሪያ ቀመሮችን የያዘ እንደመሆኑ ይህን ቡና ስክሪፕት ያጠና አንድ ሰው ምንድን ነው ማድረግ በተጨባጭ የሚችለው? እንደምንስ ነው የሚጠቀምበት? ለብዙ ለተለያዩ ነገሮች አማርኛውን ለማስለመድ ፍርግሞች ይሰራሉ። እነኚህ ፕሮግራሞች ለተለያየ ዓላማ እንደሚውሉት በቡና ስክሪፕት ምንድን ነው የምናደርገው? በዚህ የአማርኛ ቋንቋን መሰረት ያደረገ የተፈጥሮ ቋንቋዎችን ትንተና መሰረት ያደረገ ፕሮግራሙ ምን መስራት ነው እንዲያስችል አድርገው የሰሩት?
ጥሩ ጥያቄ ነው። ከመነሻው ልነሳና ቡና ስክሪፕት እንዴት ተሰራ ወይንም ሀሳቡ ከየት መጣ የሚለውን አብሬ ለማያያዝ ስለፈለግኩኝ ነው።
መልካም።
ቅድም ከተናገርንበትም ምናልባት ለማያያዝ ያክል የተፈጥሮ ቋንቋዎች ትንተና የራሱ የሆነ የሰው ሰራሽ እውቀት አካል ነው። በውስጡ ለምሳሌ ፍለጋ አውታሮችን፣ መዝገበ ቃላቶችን፣ ተርጓሚዎችን፣ ንግግር የሚረዱ እንደገና ፊደላትን የሚያውቁ ቃላት ማረሚያዎች፣ እንዲህ አይነት ነገሮችን በውስጡ የያዘ ነው። ለመነሻነት ያክል ቋንቋን የመተንተን አቅም ሊኖረው ይገባል። አንድ የተፈጥሮ ቋንቋዎች ትንተና የሚባለው ቋንቋን የመተንተን አቅም ሊኖረው ይገባል። ለምሳሌ ያክል አብሲኒካ ያተኮረው አማርኛ ላይ ነው። አማርኛን እንደ ልብ ይተነትናል፣ ሌሎች የኢትዮጵያ ቋንቋዎች ላይ በመጠኑ። ያንን መተንተን በሚያስፈልግበት ጊዜ አንዳንዴ አሁን ያሉት የኮምፒውተር ፕሮግራሞች፣ ያሉት ሶፍትዌሮች፣ ያሉት ፍርግሞች ባዕድ የሆነ ቋንቋን ለመስራት በጣም አስቸጋሪ ነበሩ በወቅቱ ማለት ነው። ይህን ሲኒካ የተፈጥሮ ቋንቋዎች ትንተና በምሰራበት ጊዜ በጣም አስቸጋሪ ነበር። አሁን ያለው የእንግሊዘኛ ፕሮግራሚንግ ላንጉዌጅ የሚባለው ለምሳሌ ሲሻርፕ፣ የማይክሮሶፍት ወይንም ጃቫ፣ እነዚህ በጣም አመቺ አልነበሩም ከዛሬ 10 ዓመት በፊት ማለት ነው የማወራው። እና በዛን ጊዜ ምንድን ነው ያስፈለገው? በራሱ ቋንቋ በአማርኛ የተሰራ ማቀናበሪያ ወይንም በእንግሊዘኛው አጠራር ኮምፓይለር ይባላል። ኮምፓይለር ቴክኒካል ቃል ነው። አንድን ፍርግም ከኮምፒውተሩ ጋር የሚያስተዋውቅ ማለት ነው። ፍርግሙ ለሰዎች እንዲረዳ ነው እንጂ ኮምፒውተሩ ፍርግሙን በቀጥታ አይረዳም። ወደ ዜሮ እና አንድ ሊለወጥለት ይገባል። ስለዚህ ኮምፓይለር ወይንም ማቀናበሪያ የሚባለው ፍርግሙን በምንም ቋንቋ ይጻፍ ያንን ወደ ዜሮ እና አንድ ሲለውጥለት ኮምፒውተሩ ይረዳል ማለት ነው። ያንን ለማድረግ በአማርኛ የተጻፈ ፍርግም አስፈላጊ ስለነበረ ነው በዛን ጊዜ ነው ሀሳቡ የመጣው። የግድ መጻፍ ነበረ አማርኛ ቋንቋውን ለመተንተን ማለት ነው። ለምሳሌ ያክል አንዳንድ በጣም ጥልቅ ስለሚሆኑ እዛ ውስጥ አልገባም። የግድ የሚሉ የእንግሊዘኛዎቹ የፍርግም ቋንቋዎች አስቸጋሪ በሆኑበት ወቅት ማለት ነው። ለምሳሌ ያክል የቋንቋውን ፊደል አደራደር በተመለከተ በእንግሊዘኛው አጠራር ዩኒኮድ የሚባለውን እሱ ጋር ውስብስብነት ስላለው የግድ የአማርኛ ማቀናበሪያ መስራት ነበረብኝ። እሱን ከሰራው በኋላ በ2003 በኢትዮጵያ አቆጣጠር አካባቢ ይሆናል እኔ በሰራው በተወሰነ ጊዜ የማይክሮሶፍት ቪዥዋል ስቱዲዮ የሚባለው ብዙ ለውጥ ስላደረገ እኔ የምፈልገውን ነገር ያግዘኝ ይችላልና ያ ሐሳብ በዛን ጊዜ ነበር የጀመረው። ቋንቋዎቹ እዚህ ጋር እንዳልኩ ተተንትነዋል በዚህ አሳሪያ በአብሲኒካ በሚባለው። ከዛ በኋላ ይሄ ነገር ለምሳሌ አክል የማንኛውንም ፍርግም ቋንቋዎች ወደ ራስ ቋንቋ መለወጥ የሚያስችል ሐሳብ ከዛ በኋላ ነው የመጣው። ምንድነው ሐሳቡ? ማንኛውንም የኮምፒውተር ፍርግም ቋንቋዎች ጃቫም ሊሆን ይችላል፣ ሲ ሻርፕ የሚባል አለ፣ ተለያዩ እንግሊዘኛ አሉ፣ ፓይተን ወዘተርፈ ብዙ አሉ። እነሱን በማንኛውም የሰው ልጅ ቋንቋ በአማርኛ ሊሆን ይችላል፣ በግዕዝ ሊሆን ይችላል፣ በኦሮምኛ ሊሆን ይችላል፣ በተለያየ ቋንቋ መጻፍ የሚያስችል ሐሳብ ነስቶ ነው መጀመሪያ። በንድፍ መልኩ ይሄ ነገር ይሰራል አይሰራም የሚለው ከተረጋገጠ በኋላ ቡና ስክሪፕት የተሰራው ማለት ነው። ቡና ስክሪፕት ስሙ እንደሚያመለክተው ቡና ስክሪፕት ጃቫ ስክሪፕትንና ታይፕ ስክሪፕት የሚባሉ ሁለት የኮምፒውተር ቋንቋዎችን በአማርኛ መጻፍ የሚያስችል ነው። ቡና ስክሪፕት እንደ ማንኛውም ሌሎች የፍርግም መጻፊያ ሳሪያዎች ለምሳሌ ቪዥዋል ስቱዲዮ ልንለው እንችላለን የማይክሮሶፍት በጃቫን በኩል እንደዛው ልክ ከነሱ ኩል መሰረታዊ ደረጃውን የተጠበቀ ነው። ልክ እንደነሱ ሁሉም አገልግሎቶች ባይኖረው መሰረታዊ ደረጃውን የተጠበቀ ለምሳሌ ማቀናበሪያው በሚሰራበት ጊዜ ስፋት ካለ እንዲህ አይነት ነገሮችን በሙሉ እየተቆጣጠረ የሚሰራ ነው። እዚህ ጋር ሁለት ነገሮች ልናሰምርበት እንችላለን። በአማርኛ የጻፍኩት ፍርግም ሌሎች ኮምፒውተሮች ላይ ይሰራል ወይ? ይሄ ነገር እንዴት ነው? ለምሳሌ አክል እኔ የጻፍኩት በአማርኛ ሌሎች ኮምፒውተሮች ያውቁታል ወይ? ኮምፒውተሮቹ በእንግሊዘኛ ነው የሚሰሩት፣ ምክንያቱም የኮምፒውተር ቋንቋዎች በእንግሊዘኛ ነው የተጻፉት እና ኮምፒውተሩም ሲሰራ እነዛን ነው የሚጠብቀው። ከዛ ያንን ወደ 0 እና 1 ለውጦ ነው የታዘዘውን ስራ የሚሰራው። ግን እዚህ ጋር ፍርግሙ በአማርኛ ከተጻፈ እንዴት ያንን አማርኛ ይረዳዋል ጥያቄ ሊሆን ይችላል። ይሄ በመሰረቱ የሚፈታው ኮምፒውተሩ ምንድን ነው የሚሰራው ማለትን ማወቅ ሊጠይቅ ይችላል። ምክንያቱም ኮምፒውተር እንዴት ነው ፍርግምን የሚረዳው? ኮምፒውተር እቃ ነው፣ ቁሳቁስ ነው። ምንም የሚያውቀው ነገር የለም። ፕላስቲክ እና ከቀላል ብረታ ብረቶች የተሰራ ነገር ነው። ምንም የማስተቢያ አቅም የለውም። የሚረዳው ዜሮ እና አንድ የሚባሉ ቁጥሮችን ነው። ዜሮ እና አንድንም ቢሆን በቁጥርነት አይደለም የሚረዳቸው፣ በኤሌክትሪክ ኃይል መጠን ነው የሚረዳቸው። ትንሽ ሲያገኝ ዜሮ ማለት ነው፣ ከፍ ያለ ሲያገኝ አንድ ማለት ነው በሚል ቁጥር የሚባል ነገርም አያውቅም። ይሄ ከገባን በእንግሊዝኛ የምንጻፈው የኮምፒውተር ፍርግሙን በአማርኛ የምንጻፈው የሚያውቀው ነገር የለም። መጨረሻ ላይ ቁጥር እስከሆነለት ድረስ የታዘዘውን ይሰራል ማለት ነው። በዛ ሀሳብ ነው። ስለዚህ በአማርኛ የተጻፈው ፍርግም ማቀናበሪያው ወዲያውኑ ወደ እንግሊዘኛ ይለውጠዋል። ልክ ሰውየው እየጻፈ እያለ ወዲያውኑ ይቀይረዋል። ስለዚህ ያ የተቀየረው ነው ለኮምፒውተሩ አገልግሎት ላይ የሚውለው ወይም ኮምፒውተሩ የሚያውቀው ማለት ነው። ጸሐፊው የሚያውቀው አማርኛውን ነው፣ ኮምፒውተሩ የሚያውቀው ግን እንግሊዘኛውን ነው ማለት ነው። ሙሉ ለሙሉ መቶ በመቶ ይቀይርለታል ወደ እንግሊዘኛ በዛ መልኩ ነው። ስለዚህ ዋናው የእንግሊዘኛ ፍርግም ቋንቋ የሚሮጥበት ወይንም የሚሰራበት ቦታ ሁሉ ስልኮች ላይ የሚሆን ሌሎች ኮምፒውተሮች ላይ የሚሆን መኪናዎች ላይ የሚሆን በአማርኛ የተጻፈው ይሰራል ማለት ነው። በዛ ሀሳብ ነው የሚሄደው ቡና ስክሪፕት።
መልካም። ቅድም ከሁለቱ በስፋት የሚታወቁ ሶፍትዌር ወይም ፕሮግራሞች ከጃቫስክሪፕት እና ከማይክሮሶፍቱ ሲሻርፕ ጋር በማነጻጸር ይሄ ቡና ስክሪፕትም ደረጃውን የጠበቀና ራሱን የቻለ መሆኑን አስረድተዋል። ለማናችንም በሚገባ መልኩ ንጽጽሩን ለማየት በተለያዩ ቋንቋዎች ፕሮግራሞች ይጻፋሉ ለተለያየ ጉዳይ የሚሉ ይህን ቡና ስክሪፕት ለማስረዳት በቀረበ አንድ ጽሁፎ ላይ በቻይንኛ ከተጻፈ መሰል ፕሮግራም ጋር ያነጻጽሩና ነገር ግን የሚሰራበት መንገድ ፍጹም የተለየ መሆኑን ከቻይንኛ ቋንቋ ውጭ የማይወጣውን ይህ ደግሞ ቡና ስክሪፕት በማናቸውም የሰው ልጅ ቋንቋዎች መስራት የሚችልበትን ሁኔታ ይገልጻሉ። እስኪ ተመጠኑ ያፍታቱ። ሌላ ቀርቶ አንድ የታወቀ ነገርን ለመስራት ዛሬ እንደ ልብ በተለያዩ ጉዳዮች ላይ በየቀኑ ፕሮግራም ይጻፋል ወይም በየቀኑ ይሰራልና ወይም ደግሞ አንድ የንግድ ዘርፍ ላይ የተሰማራ ሰው ለዛ ብሎ የሚሰራው ፕሮግራም እስከ መጻፍ ድረስ ተሄደዋል። መጽሐፎች በፕሮግራም ይጻፋሉ። ልዩነቱን የዚህን ጥልቀት ሌሎች ፕሮግራሞችን ለማጻፍ ያስቻለበትን ምንነቱን መረዳት እንድንችል ያድርጉን።
ጥሩ ጥያቄ ነው። በጥያቄ ውስጥ ሌሎች ጥያቄዎችም እንዳሉን የተረዳሁት መጀመሪያ ከሀሳቡ ስንነሳ የተነሳውበት ሀሳብ ይህም ቡና ስክሪፕትን ለመስራት ማንኛውንም የኮምፒውተር ፍርግም ቋንቋ ወደ ማንኛውም የሰው ልጆች ቋንቋ መለወጥ በሚያስችል ሀሳብ ነው። ይህም የፈጠራ ሀሳብ በአሜሪካን ሀገር በአእምሯዊ ንብረት ጥበቃ ሂደት ላይ ይገኛል። በተለያየ ጊዜ የተለያዩ የሶፍትዌር መሐንዲሶች የእንግሊዘኛ የፍርግም ቋንቋዎችን ወደ ራሳቸው ቋንቋ የመተርጎም ጥረት አድርገዋል። አንዳንድ ጊዜ ኮምፒውተሩ ፍርግም ቋንቋዎችን በሚረዳበት ጊዜ አይለወጤ የሆኑ ቃላቶች አሉ። ያንን ለመለወጥ ወደ ራሳቸው ቋንቋ የግድ የራሳቸው ማቀናበሪያ መስራት አለባቸው። ያ ደግሞ እጅግ በጣም ውስብስብ ከመሆኑ የተነሳ ምንድን ነው የሚያደርጉት? አንዳንድ የሚፈቀደውን ስሞችን ቁልፍ ቃላቶቹ እንዳሉ ሆነው የእንግሊዘኛ ሆነው ሌሎች የሚፈቀዱ የስንት ስሞችን እነዛን በመቀያየር በራሳቸው ቋንቋ በማድረግ በጣም ብዙ ቋንቋዎች ተሞክረዋል፣ ተሰርተዋል። ልክ በዚህ መንገድ ለምሳሌ አክል ቻይናዎች የእንግሊዘኛውን ጃቫ ለመማር በቻይንኛ የተጻፈ መጽሐፍ አላቸው። ቁልፍ ቃላቶቹን በእንግሊዘኛ አድርጎ ሌላውን ዝርዝር በቻይና ነው የሚያስተምራቸው። ሻፕ የሚባለውም ማይክሮሶፍት የሰራው የፍርግም መጽሐፊያ ቋንቋ ነው። እሱንም በራሳቸው ቋንቋ ነው የሚማሩት። ግን በተሟላ መልኩ ከነ ቁልፍ ቃላቶቹ ሙሉ ለሙሉ አልቀየሩትም። ዋናው በራሳቸው ቋንቋ መማር ስለሚችሉ ማለት ነው። እና ብዙ ጊዜ በራሳቸው ይጽፋሉ። በተለይ ራሽያ አካባቢ እንደዚህም በራሳቸው ቋንቋ ፍርግም ይጽፋሉ። ይህ በራስ ቋንቋ ፍርግም መጽሐፉ ያው ያለውን አገልግሎት በኋላ እንመጣበት እንችላለን። ይሄኛው ትንሽ የተለየ የሚያደርገው በኮምፒውተር ፍርግም ቋንቋ የሚሆን በሰው ልጆች ቋንቋ የተገደበ አይደለም። ምክንያቱም ይሄ የተሰራው ማቀናበሪያ የቡና ስክሪፕት ማቀናበሪያ ከጀርባ ደረጃውን በጠበቀ ለምሳሌ ማይክሮሶፍት ቪዥዋል ስቱዲዮ ኮድ የሚባል የፍርግም ማቀናበሪያ አለ። ልክ እሱ የሚጠቀምበትን ራሱን የሚጠቀመው ቡና ስክሪፕት ማለት ነው። የነጻ ምርት ስለሆነ ችግር የለም። ራሱን የሚጠቀምበትን አንድ አይነት ምርት ነው ከጀርባ የሚጠቀሙት። አንድ አይነት አቀናባሪ ወይንም አርታይ ነው የሚጠቀሙት። ያም አርታይ ምን ያደርገዋል? ለምሳሌ ተማሪው በሚጽፍበት ጊዜ ፍርግም እገዛ ይሰጠዋል። ይሄ ማለት ይሄ ነው እያለ ልክ የእንግሊዘኛውን እንደሚሰጠው የቡና ስክሪፕቱም ተማሪውን ያስተምረዋል ማለት ነው። የእንግሊዘኛው አንዳንድ ጊዜ የቡና ስክሪፕት የተለየ የሚያደርገው በእንግሊዘኛ የተጻፈ ለምሳሌ የጃቫ ስክሪፕት ኮድን በሚያገኝበት ጊዜ በአማርኛ ነው ለሚመለከተው ሰው መግለጫውን የሚሰጠው። ይተረጉምና ይሄ ማለት እንዲህ አይነት ስልት ነው የሚሰራው እንዲህ ነው ብሎ በአማርኛ ነው ወዲያውኑ ከመቀጽበት ተርጉሞ የሚሰጠው ማለት ነው። የቡና ስክሪፕት በእንግሊዘኛም እዛው ላይ በአርታዩ ላይ የእንግሊዘኛ የጃቫስክሪፕት ኮድን ቢጻፍበት አይቃወምም። ሁለቱንም ነው የሚያሮጣቸው ምክንያቱም በቋንቋ የተገደበ ስላልሆነ። ለምሳሌ አሁን ያለው ቡና ስክሪፕት ሁለት ቋንቋዎችን ይዞ ነው የሚመጣው። ቡና ስክሪፕት በአማርኛው አለ፣ ጃቫስክሪፕት የእንግሊዘኛው አለ፣ ታይፕ ስክሪፕት የእንግሊዘኛው አለ። እንደገና ይህንን ሁሉ በአንድ ላይ ይዞ ነው የሚመጣው እና ተጠቃሚ የፈለገውን መጽሐፍ ይችላል። በቋንቋ የተገደበ አለመሆኑን ነው እዛ ላይ የሚያመለክተው።
ዶክተር መሸሻ እንግዲህ ውስብስብ የኮምፒውተር ቀመሮችን ለተለያየ ስራዎች የሚውሉበትን ይልቁንም ደግሞ ሌላ ፕሮግራም ራሱን የቻለ ሌላ ቀመር የሚጠይቅ ፕሮግራም መጽሐፍ ወይም መስራት የሚያስችል ጥበብ ጭምር ነው። በገዛ ቋንቋ ፕሮግራም መጽሐፍ በሚለው ስርዓት ስር እየተነጋገርን ያለ ነው። አሁንም ለተራ በተጠቃሚነት ደረጃ ኮምፒውተርን ለሚያውቅ አንድ አድማጭ በሚረዳ መልኩ ልጠይቆ፣ መግቢያው ላይ ጠቀስ አድርገን ነበረ ይህ ቡና ስክሪፕት የተባለውን እርሶ የሰሩትን ፍርግም አንድ ሰው ሲያጠና ምን ማድረግ እችላለሁ ብሎ ነው የሚያጠናው? እንደ በቀላሉ በሚረዳው ይህን ማድረግ ያስችለዋል ብለው በተጨባጭ አንድ ሰው ይህን በማጥናቱ ሊያገኝ የሚችላቸውን ጠቀሜታዎች ለመረዳት እንሞክረው። አድማጮች፣ ከዶክተር መሸሻ ጋር የጀመርነው ወግ አላበቃም። ተከታዩም በሌላ ፕሮግራም እናቀርባለን። ቀጥለን ደግሞ ስለ ስነ ግጥም፣ ስለ ሕይወትና በግጥም ስለሚገለጡ ሌሎች ርዕሰ ጉዳዮች የተሰናዳውንና የግጥምን ለዛ ወደምናጣጥምበት ውበቱንም ወደምናደንቅበት ዝግጅት እናቅና።
አንተ ብቻ ከመንገዱ ወጥቶ በጎዳና የተሰየመ እርምጃውን በእግሮች የጠበቀ አለ። ሊከተል ስጋህን ፍጹም ያለለ ነፍሱን ለነፍስ ያዋለ እስትንፋስህን የተዋሰ አለ ማታውቀው ማታየው ማትደርሰው ጥላህን የተጠለለ ሌላ ጥላ አለ።
አመሰግናለሁ ለጣሚ ገነት ወንድሙ። በርከት ያሉ ግጥሞችን ጽፈሻል። የቅርብ ጊዜ የመጨረሻው ስራሽ ከውሽንፍር በኋላ የሚለው ነው። ሰንኮፍ በ1999 የጻፍሽው ወይም ለህትመት ያበቃሽው የግጥም መድብልና አሁን ያነበብሽልን ግጥም ያለበት የዘመን ቀለማት በርካታ ታዋቂ ገጣሚያን የተሳተፉበት የኢትዮጵያ ደራሲያን ማህበር ያሳተመው መድብል ሌላው ነው። በሱም ላይ ተሳትፈሻል። ወደ ራዲዮ መጽሔት እንኳን በደህና መጣሽ።
ኢንሻአላህ ግሬስ ብለስ ለጋብስከኝ በጣም ነው ማመሰግነው።
በራዲዮ መጽሔት ግጥምሽን ለቅምሻ ያህል በቀደመው ፕሮግራማችን አስተዋውቀናል። ሁለት ግሩም ግጥሞችሽን ከውሽንፍር ኋላ ከሚለው ቀደም ብዬ ካነሳሁት የመጨረሻው የግጥም መድብልሽ ላይ አንብበሽልን ነበረ። ዛሬ ስለ ግጥም፣ ስለ ህይወት፣ በግጥም ስለሚነገሩ ታሪኮች፣ ከዚያም አለፍ ብለን በራሱ በህይወት ውስጥ ስለሚታዩ ነገሮች በገጣሚም በገነትም አይን ያየሻቸውን ታጫውችናለሽ። እንደተረዳሁት ገነት፣ የመጀመሪያው የግጥም መድብልሽ ሰንኮፍ የተሰኘው በ1999 የተጻፈው የግጥም መጽሐፍሽ ነው። በዚህ ዓመት ለህትመት ይብቃ ይታተም እንጂ የመጀመሪያው የግጥም መድብልሽ እንደመሆኑ ከዚያ በፊት በነበሩ በርካታ ዓመታት ውስጥ የጻፍሽና ያሰባሰብሻቸው ሊሆኑ እንደሚችሉ መገመት ይቻላል። እስኪ ንገሪን ስለመጀመሪያው የግጥም መድብልሽ፣ ስለ ሰንኮፍ። እንዴት ለህትመት በቃ?
የመጀመሪያው መጽሐፌ ሰንኮፍ ነው። በኢትዮጵያ በ1999 የታተመው። ያው ግጥሞቹ ያው ለብዙ ጊዜ እየጻፍኩኝ ያጠራቀምኩላቸው ግጥሞች ናቸው። ምናልባት ካየከው መጽሐፉን አንዳንዱ ላይ ቀናቶች ሲባቸዋል ነው እና ለብዙ ዓመት የተጠራቀሙ ግጥሞች ናቸው እዛ ላይ የተካተቱት።
የመጀመሪያ ስራ ሲሆን የራሱ ጠባይ ያለው ከሌሎች ኋላ ላይ ከሚከተሉት ማለት ይቻላል። የመጀመሪያ ስራሽ እንዴት ይሆናል? አንባቢ ይወደዋል ወይ? ካሉሽ ግጥሞች ውስጥ የቻልሽውን ያህል መራርጠሽ የሚያይልሽም ካለ ኤዲተሮችም የሚያጋጥሙሽ ካለ ይመስለኛል። በጣም ወጣትነት አሁን ካለሽበት እድሜ ብዙ ወጣት በሆንሽበት ሰዓት የተጻፉ ናቸውና እንዴት ወደ ህትመት መጡ? ግጥም መጻፍ የጀመርሽበትን ጊዜም ታስታውሽ ከሆነ እስኪ ቀደሙ ስራዎችን በሚመለከታቸው ነው።
መጻፍ የጀመርኩበትን ጊዜ በትክክል አላውቀውም። ይሄ ነው ብዬ ግን ልጅ ነበርኩኝ እና ታላቅ ወንድሜ ይጽፍ ነበር አጫጭር ልብ ወለዶችን፣ ለቤተ ክርስቲያንም ደግሞ ድራማዎች ምናምን ይጽፍ ነበር እና ያው ከሱ አይቼ ነው መሰለኝ መጽሐፍ የጀመርኩት። መጽሐፎችን ማነብ ነበር እሱ የሚገዛልኝ ናቸው ብዙዎቹ እና ያ ከሱ በኋላ ነው መጽሐፍ የጀመርኩት ማለት እችላለሁ። ሌላው ደግሞ አንድ ማስታውሰው ስድስተኛ ክፍል እያለሁኝ መምህራችን ኃይለኛው ኃይለ ሚካኤል ይባላል እና እሱ ግጥም ጻፏለን ትምህርት ቤት ውስጥ እና እሱን ግጥም አስታውሳለሁ። ምናልባት መጀመሪያ አይሆን ግን ያው ከሱ በኋላ ደግሞ ብዙ ፍላጎት እያደረብ ይመጣ። ብዙ ጊዜ ያልኩ መምህራችን ግጥሞች ያነብልን ነበረ ያጽፈን ነበረ እና ከዛ ተነስቼ ነው ያው መጽሐፍ የጀመርኩት። ያሳተምኩበት መንገድ ያው እንግዲህ ሲበዙ ለብዙ ጊዜ እፈራ ነበር እውነቱን ለመናገር ለማሳተም። ምንድነው ብቁ የሆኑ ግጥሞች አሉኝ አይመስለኝም ነበር እና ብዙ ጊዜ ስጽፍ ሁሉንም ሰው እያሰብኩኝ ነው የምጽፈው። ላይ ከትንሽ ከጀማሪ ጸሐፊዎች ጀምረክ ትልቅ ደረጃ ላይ ያሉ የተባሉትን እያሰብኩ ነበር የምጽፈው እና ሁሌ በቃ ያለው ግጥሞችን አይቼ ይሄ ነገር ለዛ ሰው ትክክለኛ ነገር ይሆናሉ እና ቢያንብብ ጊዜውን አያባክንበትም ወይ ይመጥነዋል ብዬ ሁሌ አስብ ነበር እና በዛ የተነሳ ያው ብዙ ጊዜ ቆየውኝና በጣም በጣም ሲበዙ መጨረሻ ላይ ያው የቤተሰብ ድጋፍ አለ፣ ጓደኞችም ድጋፍ አለ እና ያው ከዛ ተነስቼ አሳተምኩት።
ለመሆኑ ራሱም አጫጭር ልቦለዶችን ይጽፍ የነበረው የቅርብ ምሳሌና አነቃቀሽ የነበረው ወንድምሽ እሱስ ገፋበት ለህትመት ያበቃው ስራ ይኖር ይሆን? ማን ይባላል? ወይስ አንቺ ቀደምሽው?
እሺ፣ እግዚአብሔር ስላስታወስከኝ ስሙን ሳልጠቅሳልሽ የነበረ ስሙ መለሰ ወንድሙ ይባላል። ይህ ደግሞ ማሙሼ እያለ ነው የምንጠራው። ያ ሁሉም ያነባሉ። ትልቁ ወንድሜ የሚያነባል እህት ይነብ ነበረ እና እሱ ነው ግን ያው እንዳልኩ እሱን የቀረጸኝ በብዙ መልኩ እና ያሳተመው ነገር የለም ወዲያው ነው ያቆመው ለኔ ሰጥቶኝ ነው መሰለኝ
አስረክቦሽ ሄደ
አዎ አስረክቦኝ በቃ እንደዛ አስረክቦኝ ሄደስ ወደ ሌላ ስራውን ቀየረና ግን ያው የሱም የቤተሰቦችም ድጋፍ አብሮኝ ነው ያለው ታናሽ ወንድሞቼም በቃ የሚገራረሙ ግጥሞች ይጽፋሉ ያው አልታተሙም እንጂ ታናሽ እህቴም አለች መሳይ ወንድም የምትባል ሰንጎ ጸሐፊ ናት እና ያው እንግዲህ እግዚአብሔር ሲፈቅድ ሜቢ የቤተሰብ መጽሐፍ ብለን እናሳትማለን ሁሉንም
ድርሰትና የቤታችን ነው እያልሽ ነው
እውነት ነው
የተጋሩ ማንበብ መነጋገርም እድሉ ሊኖር ይችላል የጻፍሽውን ማበረታታት የለም እንዲህ አይነት ተብሎ ሐሳብም መለዋወጥ ሊኖር ይችላል ከግጥሞችሽ አንዳንዱን ያነሳን ስለ ህይወትም ቀደም ብዬ እንዳልኩት ስለ ስነ ግጥምም እየተጫወትን እንቀጥላለን በራዲዮ መጽሔት ወግ መሰረት እንደ ቃልህ ይላል ከውሽም ፍሩ ኋላ ከሚለው ከዚህ የመጨረሻው ስራሽ ላይ ገጽ 19 ላይ ያለ ግጥምሽ እመጣለሁ እንዳልክ እመጣለላለሁ እድሜን ለጊዜ ግብር አስበልቼ ዘመኔን ሸኝቼ እመጣለሁ ብሏል እመጣለላለሁ ካረፍኩበት ዋርካ ከጎጆ ቤታቸው ወፎቹ ተጫጭተው ተጋብተው ሲወልዱ ሲከብዱ ይያየው እመጣለሁ ብሏል እመጣለላለሁ መልእክትስ ኪደርሰኝ የሚል ቀርቻለሁ
እንደ ቃልህ በግጥሞች በሙሉ ውስጥ እንዳየው ውብ የፍቅር ግጥሞችን ያለው የህይወትን የሚመለከተው አሉ በአብዛኞቹ አጫጭር ናቸው ከዚህም ያጥራሉ በአራት አንጓ በአምስት አንጓ የጨረሻቸው ናቸው ትልቅ ሀሳብ በምጥን መስመሮች ውስጥ ትጽፊያለሽ እስኪ ንገሪን ስለ ግጥሞችሽ ትጽፊባቸው ርዕሶችን ጨምሮ ምን አይነት ሁኔታዎች ግጥም እንደሚያነቃቆሽ እስከዛሬ የጻፍሻቸውን ግጥሞች እስኪ ያጫውችን
እሺ ስለ ግጥሜ ቴንኪ ሞደውን ግጥም ነው ያነበብከው ግጥሞቼ ህይወትን የማይበድ መስታወቶች ናቸው መስታወቶች ናቸው ስልክ የራሴንም የሌሎችንም ማለት ነው እና ሁኔታዎች ደግሞ ካልከኝ ብዙ ልብ የሚነካ የሚያሳዝን ነገር ሲሆን በዛ ጊዜ ነው ብዙ የመጻፍ ፍላጎት የሚነሳስ እንደ ማረፊያም ቆጥሯል ነው መሰለኝ ብዙ ጊዜና ለኔም ብቻ ማረፊያ ሳይሆን ለሌላም ሰው ደግሞ ማረፊያ ይሆናል ብዬ አስባለሁ ህይወትን አይበታለሁ እንዳልኩ ኬሶችንም ህይወት አይበታለሁ ሌላው ደግሞ እኔን ረፍት እንደሚሰጠኝ በቃ ይህን ግጥም ደግሞ አንብቦ የሚያሳዝን ነገር ሲገጥመን ነው ብዙ ጊዜ የምጽፈው ለእኔ እንደ ማረፊያ ነው ሌሎችንም ደግሞ ያሳርፋል ብዬ አስባለሁ ብዙ ጊዜ ማለት ነው እና የሆነ ለደስታ ብዬ በደስታ ጊዜ ጻፍኩት ግጥም ትዝ አይለኝም ስለራሴም ልጻፍ ስለሰውም ልጻፍ
እንደው ትንሽ ደብዘዝ የሚያደርግ ጫን ያለ ስሜት ስታይ ወይ ሲሰማሽ የግጥም ስሜት ሽኮረኮራል
አዎ እንደዛ ነው ሌላ ደግሞ የፍቅር ግጥሞች ብዙ አሉ መሰለኝ ሁሉ መጻፎች ላይ ሳይ ሰው ስለሚወዳቸው መሰለኝማ በዛው አንድስም ነው ሌላም ደግሞ ያው ከፍቅር የሚበልጥ የለም ብዬ አስባለሁ ከበፊትም ጀምሮ
በጣም ብዙ ግጥሞች ናቸው የፍቅር ግጥሞችሽ
ያነሰለኝ ያው ከፍቅር የሚቀዳ ነው ከነፍስ የሚቀዳ ስለሆነ ያው ማንነቶች ናቸውና እንዳልኩ ከፍቅር የሚበልጥ ይያምናል ሁሉም ያ የሱ ነጠብራቅ መሰለኝ
ስለ ኑሮ ስለ ህይወት ጻፍሻቸውም እንዲሁ ስሜት የሚይዙ ናቸው በዚሁ በኋለኛው መድብልሽ እኔ በኦፈረር ነው አለፍ አለፍ እያልኩ በፍጥነት ለጨዋታው ያህል ማነሳው ባይተዋር የተሰኘው ግጥምሽ ከውሽንፍር ኋላ ገጽ 40 ላይ ያለው ሐዘን አይጨንቀኝም ዋይት ሃውስ ለምን ብዬ ተመጻደቅ አይደለም ብርትቼ ወይም ተጽናንቼ አብሮኝ ስለኖረ ነው ተለማምጄት ያለሽ የኑሮን ፈተና መልከት ካደረክሽባቸው አንዳንዴ ፈተናም ስንለማምደው የሚኖረውን ገጽታ የተመለከትሽበት ይመስላል እስኪ ገፋ አድርገሽ ንገሪኝ ሄላ በተሰኘው ገጽ 33 ላይ ባለው ሌላው ግጥምሽ እጣ ፈንታን የሚመለከት የሚመስል ግጥም አለ ስለ ኑሮም እንዲህ በቃ አድርገሽ የምታይባቸው ግጥሞች አሉሽ ቃላቶች አዳዲስ ቃላቶች አስተዋወቅሽባቸውንም ትርጓሚያቸውን ከመጽሐፍሽ ጀርባ ጽፈሽ ተመልክቻለሁ ምን ያህል ነው አንድ ርዕስ ላይ ጻፍ ስትሳቢ ወይ ስትነሳሽ በዛ ስሜት ውስጥ የምትቆዩ ወይስ ግጥሙን ከጻፍሽ በኋላ ታርፊያለሽ ወይስ ከጻፊው ድረስ በዛ ስሜት ውስጥ ትቆያለሽ
እስከምጽፈው ድረስ ልልክ ይችላለሁ ሌላው ግን ብዙ አይፈጅብኝም ብዙ አይምሮ ውስጥ የሚቆይ ግጥም አይኖርም አሁን አሁን አንዳንድ የጻፍኳቸው ረጃጅም ግጥሞች አሉና እነሱ ትንሽ ጊዜ ውስጥብኛል። ያው አይምሮ ውስጥም ሳብላላቸው ምናምን ግን ያው አሁን የምታያቸው ግጥሞች በጠቅላላ ምንም ቁጭ ብዬ የጨረስኳቸው ናቸው። እና ሌላ ባህሪ ላይ ደግሞ አንዴ ከጻፍኩት ከውስጤ ከወጣ በኋላ ማስተካከል አልችልም። ግጥሞችን
ተመልሰሽ ማየት አትፈልጊም?
ማየት ሳይሆን አልችልም። አሁን ይሄ ተበላሽቷል ይህንን ላስተካክል ማለት አልችልም። እና ግጥሞች ውስጥ ያሉት በጠቅላላ ማለት እችላለሁ በቃ የመጀመሪያ የተጻፉ ናቸው። ከዛም በኋላ ያው ቀን ምናምን እንትናለም ቁጭ ካልኩኝ ያው ጽፌ ነው የምነሳው ማለት ነው።
ገጣሚያን ሁሉ የራሳቸው ዘይቤ የራሳቸው መንገድ አላቸው እና የገነት መንገድ አንዴ ቁጭ ካልኩ ውርድ ይላል ከራይ ከዛ በኋላ የአንባቢውን ጣጣ ነው ምትይ ነው የሚመስለው።
እንደዛ ነው።
ግሩም እንግዲህ በማንኛውም የስነ ጽሁፍ መስክ በተለይ ደግሞ ባለንበት እኔና አንቺ በምኖርበት በዚህ በዩናይት ስቴትስ ታዋቂ ደራሲያን ገጣሚያንም የየራሳቸው አርታዎች ይኖሯቸዋል። ከጥመቱ ጋራ ከሚፈለገው ስራ ጋራ ሁኔታ ሲያመች አብሮ የሚሰራ ሰውም ይኖራል። ግሩም ግጥሞች ናቸው እና ያሉሽ ብዙ ከብድ አይመስልም። ገነት፣ ስለ ግጥም እናውራ እስኪ ጥቂት። አንዳንዶች ግጥም አይተነተንም ይላሉ። ስለ ግጥም የሚነገሩ ሀሳቦች ላይ የበኩልሽን እንድትናገሪ ራስሽን እንድትገልጪ የምገፋፋሽን ያህል የግድ እንዲተነተን አይጠበቅም። ከስነ ጽሁፍ ከጽፈት በፊት መፈጠሩ የሚነገርለት ግጥም በአብዛኛው የቃል ነው እና ስሜት በሚነካ ወይም አይረሴ በሆነ መንገድ ሰውን ለመኮርኮር መዋሉን ነው የሚወሰደው። እንደ ሙዚቃ፣ እንደ ሲኒማ ሊደሰቱበት የጥበቡን ፍሬ ሊያጣጥሙ የተፈጠረ ነው እና አጣጥሙ ነው የሚሉት አንዳንዶች። እንግዲህ ይህን አይነቱ አስተብ የሁሉም ላይሆን ይችላል። የተለያዩ ገጣሚዎች የተለያየ ሀሳብ አላቸው። አንቺ ግጥም ስትጽፊ ስታነቢ ምንድን ነው የምትፈልጊው? ምን ያሸንፍሻል? አንድ ጥሩ ግጥም የምትሆን በምንድን ነው የምትመዝኘው?
እኔ የምመዝንበት ሀሳቡ ነው ብዙ ጊዜ ማለት ነው። የሚነሱበት ሀሳብ አንዳንዴ ከውስጥ እውነት እውነት የሆነ ነገር ማለት ነው። አንዳንዴ ያው ልጻፍ ብለህ ቁጭ ብለህ ትጽፋለህ። እኔ እንደዛ አልችልም። ግን አንዳንድ ሰው እንዲህ ለውድድር ተብሎ ወይ ደግሞ በዚያ አርስት ላይ ልጻፍ ብሎ የሚጽፍ ሰው አለ እና እኔ በግሌ እንደዛ ማድረግ አልችልም፣ ውስጤን ካልተሰማ በስተቀር ማለት ነው። እና እንደዛ ሲሆን ደግሞ እኔ የማምነው ነገር በቃ የሆነ ሰው ይኖራል ያንን ስሜት የሚጋራ ያንን ሁኔታ የሚጋራ አንተ የተሰማህን ነገር የሚሰማው ሰው ይኖራል። እና እንዳልኩ እማየው ከዛ አንጻር ነው። ከዛ አንጻር እውነተኛነቱን ያለው ቤት ብዙ ቢሆንም ግጥሞች አንዳንዶቹ ቤት አይነቱ ግን ሀሳቡ ጠንካራ ሀሳብ ከሆነ እሱን ነው ብዙ ጊዜ እንትንምለ እሱን ነው የምመዝንበት ብዙ ጊዜ
የሀሳቡ ጥልቀት ምጥቀት ኮርኳሪነት የበለጠ ይስበኛል እያልሽ ነው።
እውነት ነው፣ እውነት ነው። ቃላቶችንም በብዙ መልኩ ልትመዝነው ትችላለህ፣ ግን በግሌ የምመዝንበት ሀሳቡን ነው። የሀሳቡን ጥልቀት የምመዝ ነው።
ስነ ግጥም ላይ ከሌላውም የጽሁፍ አይነቶች የተለየው አንዱ ባህሪው በምጥን ቃላት መጻፉ፣ በዛው ምጥን ቃላት ውስጥ እምቅ ሀሳብ ይሁን ወይ ዘና የሚያደርግ በቀላሉ መጻፉን እንደ አይነተኛነት ይታያል። አንቺ ቀደም ብዬ እንደገለጽኩት በተለይ ከዘመን ቀለማት በጋራ ብዙ ገጣሚያን ከተሳተፉበት ውጭ በአንቺ ግጥሞች አሁን በስፋት ያየሁት ከውሽንፍር ኋላ የሚለውን ነው። በጣም አጫጭር ግጥሞች ናቸው። አጭር ግጥም ውስጥ በቂ ሀሳብ መግለጽ መቻል በራሱ ትልቅ ችሎታ ይመስለኛል። ብዙ ቃላት ተጠቅመን አንዳንዴ ያን ያህል ሳቢም ያን ያህል ውበትም የሀሳብ ጥልቀትም ቅድም ያልሻቸው ነገሮች ላይኖሩ ይችላሉ እና እንዴት ነው ያን መንገድ መከተል የጀመርሽው? በግጥም አጻጻፍ ስልት ሩባያት የሚባሉትን በጣም የቀረበ ነው። በአራት መስመር የታወቀ የግጥም አጻጻፍ ስልት ቢሆንም የዑመር ሀያም እና በኋላም ጋሽ ተስፋዬ የተስፋዬ ገሰሰ ሩባያትን ባስተዋወቀን መንገድ በጣም አጫጭር ናቸው። አብዛኞቹ ሞች ማለት ይቻላል በአምስት እና በአራት በስድስት መስመር ውስጥ ያልቃሉ። እንደ ትልቅ ችሎታ ማሳያ አድርጌ ነው የማየው። እና እንዴት ተከተልሽ ይህን መንገድ?
ከልምድ መሰለኝ። አንዳንዴ ግጥሞችን በደንብ የሚያውቁት የራስሽ መንገድ አለሽ ነው የሚሉኝ። ያው ሞክሬያለሁ በራሴ መንገድ ልጽፈው እና እንዲህ ቃላት ማባከ ምናምን ብዬ አስቤ አይደለም፣ ግን በልቦለድ ከአጭር ልቦለድ ከስነ ጽሁፍ ዘርፎች ግጥም ፓወርፉል ኃይል አለ የሚባለው አባባል በጣም ማረከኛል። በዛ አንጻር ነው ግን በቃ አሁን እንደዚህ በረጅም ደግሞ የለመዱትን ደግሞ አሳጥር የበለጠ ደግሞ ፓወርፉል ማድረግ ፈለግኩ በራሴ መንገድ። እና አንዳንዴ ግጥሞችን ሳያቸው በእውነት መስመር የምጽፋቸው በአራት መስመር የምጽፋቸው ለውስጤ ሀሳብም ማለት ነው ቢተነተኑ ረዥም ልቦለድ ሊሆኑ ይችላሉ፣ አጭር ልቦለድ መሆን የሚችሉ ናቸው። እና በዛ አንጻር ነው መጽሐፍ እንጀመርኩኝ አካባቢ ያስጨንቀኝ ነበረ፣ እንዲያጫጭር እየጻፍኩኝ ሰው ባይረዳው ስል ነበረ። አንዳንድ ጊዜም ደግሞ ሰዎች ወይ ሁለቴ ወይ ሶስቴ ወይ አራቴ አንብቦት ነው የሚረዱት። እና ያስጨንቀኝ ነበረ። አንድ ጓደኛ ያለ አብሮ ያደጉ ሁለት ሶስቴ ካልተነበበ በቃ ግጥም አይደለም ይለኝ ነበረ። እና የታተሙ መጽሐፎች የሉትም እኔ እስከማውቀው ድረስ፣ ግን እሱም በጊዜ ረዳኝ ነበር። ያ አንድም የወሳው ቅድም ስኖች እንደ መምህር ለሱ ነበር ብዙ ነገር እየጻፍኩ ማሳየው እና የሀሳብ ውስጥ የተቀረጽ መሰለኝ። እና ያው ጭንቀትም ለቀጠኝ ማለት ነው። በቃ እኔ ራሴን ሆኜ ልጽሐፍ ከዛ በኋላ ሰው በቃ የሚገባው ጊዜ ይገባው። ምናልባት በ20 ዓመትም 10 ዓመትም 30 ዓመትም ይህ በቃ እኔ ራሴን ሆኜ ልጽሐፍ እኔ ራሴን ሆኜ ስራዎችን ላውጣም ከዛ ሰው ግን በጊዜ ይረዳው ብዬ ራሴን አበረታታም። ያው በዚህ ሀሳብ ነው እንግዲህ በአጭር ግጥሞች መጽሐፍ ላይ ይቀጠል።
አድማጮች ከገጣሚ ገነት ወንድሙ ጋር ያዝነው ሞጋል ተቋጭም ቀሪውን በመጪው ፕሮግራማችን ይዘን እንመለሳለን። ሙሉ ቃለ ምልልሳችንንም በድረገጻችንና በማህበራዊ ትስስር ገጾቻችን ላይ እናኖራለን። ለአሁኑ ግን ገነትን አመሰግናለሁ። እግዚአብሔር ይስጥልኝ። አድማጮች አሁን የአዲስ አበባ መስኮት ሊከፈት ነው። አሁን የአዲስ አበባ መስኮት ተከፍቷል። ንጉሴ አክሊሉ በቀጠረው መሰረት ለምሽቱም አባይ ነክ መሰናዶ ነው ይዞ የተመለሰው። ንጉሴ በቀጠል ትችላለህ።
አድማጮቼ በዚያን ሰሞን ምርጫ ስንል ሰንብተን ካለፈው 15 ቀን ጀምሮ ደግሞ አባይ አባይ እያልን ነው። እድለኞች ነን። አባይ ሞላ አሉላ። ለመሆኑ ስንቶቻችን ነን የአባይን መልኩን ያየነውና የምናውቀው የምናስታውሰውስ?
እውነት ነው እንግዲህ አባይ ሁለት መልክ ነው ያለው። ሁለት መልክ አለው ስልክ በክረምት ሌላ ነው አባይ፣ በበጋ ሌላ ነው አባይ። በበጋ የምታየው አባይ በዛ በፏፏቴ ላይ የሚወርደውና በክረምት የሚወርደው አባይ ፈጽሞ ሌላ ነው። ኢትዮጵያ ውስጥ ሌላ ውሃ ቀርቷል ወይ ብለህ የምትልበት ነው በክረምት መጥቶ የሚሄደው።
አንጋፋው የቀድሞው የኢትዮጵያ ቴሌቪዥን ካሜራማን የካሜራ የፊልም ሰው ኤልያስ ብሩ ነው። ለመሆኑ አባይ ነጭ ነው ጥቁር ወይስ ጠይም? ኤልያስ ስለ አባይ ያጫወተን አብሮን ያመሻል። አዎ ውሃው ጠይም፣ አሳው ጠይም፣ ህዝቡ ጠይም፣ ኃይሉ ኃያል፣ ግርማው ግሩም ይሉታል አምባሳደር አይምሮ ወንድማገኘው ደግሞ ገመድ በር በተሰኘው መጽሐፋቸው አባይን። እድለኞች ነን አሉላ። አባይ ሞላ።
በበጋ የምታየው አባይ በዛ በፏፏቴ ላይ የሚወርደውና በክረምት የሚወርደው አባይ ፈጽሞ ሌላ ነው። ኢትዮጵያ ውስጥ ሌላ ውሃ ቀርቷል ወይ ብለህ የምትልበት ነው በክረምት መጥቶ የሚሄደው። ሁለት ነው ሶስት መፍሰሻና ከላይ ዘውዶ ከላይ እየዘለለ የሚወርድበት እንደ ናዳ ልክ ተራራ የሚናድ ነው የሚመስልህ።
በኩራ ፍላጋት አባይ የወንዞች አውራ የምድር ሀበሻ መታወቂያ ባንዲራ ክተት ሰራዊት ምታ ነጋሪት ብሎ ጅረቶችን አሰባስቦ በአጃቢነት አስከትሎ በጥርብ ገደል ውስጥ ለውስጥ በሰበር ባራ መሬት ተጉዞ እንደ ዘንዶ ተንቆላሞ እንደ እፉኝት ተጠማዞ ሱዳን ሲደርስ ይቀበሉታል በልልታ ግብጽ ሲገባ ይጠብቁታል በልልታ ካርቱም ውሎ ካርቱም ያድራል ከነጭ ባህር ሲቀላቀል ሩጫዬን ፈጸምኩ ይላል።
በካሜራማ ቀረብ አርገስ በመታይበት ጊዜ ውሃው ከዛ እየዘለለ የሚመጣው አንተንና ካሜራውን አንድ ላይ ከመሬት የደባለቀ ነው የሚመስልህ። በካሜራ ሌንስ ውስጥ ስታይ እንደዛ አይነት ኃይል ያለው ነው አባይ።
ይናገር ጋራው ጥርቡ ገደል ግራና ቀኝ የቆመው የአባይን ጉዞ ለሚሊዮን አመታት የዘገበው ይናገር ሸለቆም ሰበርባራው ሰርጎድጓዱ ጥገና የማያውቀው ዘላለማዊ መንገዱ አባይ ጉዞ ስራው ጉዞ ረፍቱ መዋያ የለው ማደሪያ ጉዞ ህይወቱ ጠይም ቀለም ጥቁር አፈር መለያ ምልክቱ የእልፍ አይላፍ ህዝብ መጋቢና ህይወት ሰጪ አልፋ ኦሜጋ የኢትዮጵያ ማህፀን ፍሬ የጊዮን ምንጭ አባይ።
በኋላ ደግሞ ቆይቴ ደግሞ ስታይ ደግሞ እንደገና በበጋ ደግሞ የባህር ዳር ሙቀት አለ። እታች ስትወርድ ራስህም እንደ ሻወር ታጥቦ የምትወጣበት ከላይ እንደ ዝናብ የሚዘን ከዛ ከወፋፋት ላይ የሚፈነጥቅ ውሃ እረኛው ሳይቀር ገበሬው አገሬው ሰው ሳይቀር ገብቶ ታጥቦ ተጠምቆ ቁጭ ብሎ እዛ ውስጥ ዓለሙን አይቶ የሚወጣበት ቦታ ነው። አባይ ባህሪ ሁለቱ ይሄ ነው። በሌላ በኩል ደግሞ አባይ እንዳለ በዛች መሐከል ሲያልፍ በጣም በጠበበች ድንጋያማ ሸለቆ ውስጥ ነው የሚሄደው። ይደንቃል። የቅዱስ አምላክ በእውነት የሥራው ተአምር ምን እንደሆነ የምታወዛን ነው።
አመሰግናለሁ ኤልያስ ብሩ። የዛሬ 15 ቀን አድማጮቼ በሌላ ዝግጅት እንገናኝ።
ንጉሴ አክሊሉን ለዝግጅቱ አመሰግናለሁ። ውድ የራዲዮ መጽሔት አድማጮች አሁን ወደ ስርጭታችን መገባደጃ ማምራታችን ነው። ለምሽቱ ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ናቸው ባላችኋቸው ርዕሰ ጉዳዮች ዙሪያ እንዳመቻችሁ በመጻፍም ሆነ በመደወል ትሳተፉ ዘንድ እየጋበዝን የዛሬውን ግን በዚሁ ልንቋጭ ነው። የኢሜይል አድራሻችንን ለማስታወስ horn@voanews.com ነው። ለራዲዮ መጽሔት ማለት ግን አትዘንጉ። የስልክ ቁጥራችን 202-205-9942 የውስጥ መስመር 14 ነው። ጻፉ፣ ደውሉ። አሁን የቀረን የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት ዘወትር በየለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22 በ25 እና በ31 ሜትር ባንዶች እንዲሁም በናይል ሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ። ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከ